ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በኢያሱ ዓለማየሁ የቀረቡ ሁለት ጽሑፎችን በተከታታይ እናሰማለን። በቅድሚያ ኢሃፓና ታሪኩ በማስከተልም እንጻፍ ከተባለ በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሐሙስ ግንቦት 30 ቀን የወያኔ አገዛዝ ባደረገው ሹምሽር የወታደሩ ቁንጮ የነበረው ሳሞራ ዩኑስ በጥሮታ እንዲገለል ተደርጎ ሰአረ መኮንን በቦታው እንዲተካ ተደርጓል። በተጨማሪም ወያኔው ጌታቸው አሰፋ ምትክ ያየር ኃይሉ አዛዥ አደም መሐመድ የተሸመ ሲሆን አባዱላ ገመዳና ግርማ ብሩም በጥሮታ የተሰናበቱ መሆናቸው ተገልጿል። ሳሞራ ዩኑስ ቀደም ብሎ ጥሮታ ለመውጣት እንደጠየቀ በመገናኛ ብዙሃን ሲዘገብ መቆየቱ የሚታወስ ሲሆን ጥረታ ሳይወጣ የቆየው ያስቸኳይ ጊዜ አዋጁ እስኪነሳ እንደነበር ውስጥ አዋቂዎች ጠቁመዋል። ሳረ መኮንን የወያኔ ነባር አባል መሆኑ የሚታወቅ ሲሆን በሙስና የተጨማለቀ መሆኑም ይነገራል። አደም መሐመድ የኢሂዴን በአዴን ነባር ታጋይ የነበረና ከወያኔ ባለስልጣኖች ጋር የቅርብ ግንኙነትና ወዳጅነት ያለው መሆኑ ይታወቃል። በሰራዊት ውስጥ ያሉት ከፍተኛ ቦታዎች 71% የተያዘው በወያኔው ድርጅት አባላት መሆኑና በጸጥታው መዋቅር ደግሞ ከ90-95% የሚሆኑት ከፍተኛ ቦታዎች በዚሁ ድርጅት አባላት መያዛቸው በተለያዩ ጊዜያት የወጡ መረጃዎች አጋልጠዋል። በተቃውሞቹ ቁንጮ ላይ ያሉትን አንዳንድ ሰዎች መለወጥ በየቦታው የተለመደ መሆኑ እንደ ለውጥ ሊወሰድ አይገባም የሚሉ ወገኖች በእርግጥ ለውጥ ሊመጣ የሚችለው ከላይ እስከታች ያለው የስልጣን እርከን በተገቢው መንገድ ሲተካከል ነው ብለዋል። ሎያኔው አዲስ መሪ አማካሪ ሆኖ ከተሾመ ገና 2 ወር ያልሞላው አባዱላ ገመዳ አሁን በጥረታ መገለሉ አነጋጋሪ ሆኗል። ከዚህ ጋር ተያይዞም ቀደም ሲል ማረጋቸው ተገፎ በሽብርተኝነት ወንጀል ታስረው የነበሩና በቅርብ የተፈቱ ሜጀር ጀነራል አለምሸት ደግፌና ብርጋዴር ጀነራል አሳምነው ጽጌ ማረጋቸው ተመልሶ በጥረታ እንዲሰናበቱ ተደርጓል ተብሏል። በትግራይ የኢሮብ ብሔረሰብ አባላት የኢሃዲክ ስራ አስፈጻሚ ኮሚቴ ያርጀርሱን ስምምነት ለመቀበል ያደረገውን ሳይን በመቃወም በዛሬው ቀን በዳህዋ ከተማ ከፍተኛ የተቃውሞ ሰላማዊ ሰልፍ አድርገዋል። በሰልፉ ላይ ውሳኔው የኢሮብን ህዝብ ይከፋፍላል፣ የኢሮብ ህዝብ ኢትዮጵያዊ እንጂ የኤርትራ አካል አይሆን አያውቅም፣ ውሳኔው መሻር አለበት የሚሉ መፈክሮች ሲሰሙ እንደነበር ለማወቅ ተችሏል። ሐሙስ ግንቦት 30 ቀን የዚሁ ብሔረሰብ አባላት በአዲግራት ከተማ ተመሳሳይ ስብሰባ አካሂደው ውሳኔውን ላለመቀበል ተስማምተዋል። ኢሮብ የተባለው ቦታ የኢሃፓ ሰራዊት ኢያሰን የትጥቅ ትግል የጀመረበትና ለተወሰኑ ዓመታትም የተንቀሳቀሰበት ቦታ በመሆኑ የህዝቡ የኢትዮጵያዊነት ስሜት ከፍተኛ መሆኑን መመስከር ይቻላል ተብሏል። በትግራይ የተለያዩ አካባቢዎች ያሉ የአካባቢው ባለስልጣናት የፖለቲካ መሪዎችና ምሁራን እንዲሁም በመላ ዓለም የሚገኙ ዜጎች ያርጀርሱን ስምምነት ለመቀበል የተደረገውን ውሳኔ የሚቃወሙ መሆናቸውን በመግለጽ ላይ ይገኛሉ። በሌላ በኩል የትግራይ ህዝብ ነጻ አውጪ ድርጅት ህወሓት ወያኔ ዛሬ ሰኔ 1 ቀን ባወጣው መግለጫ ያርጀርሱን ስምምነት ለመቀበል ያስተላለፈው ውሳኔ የትግራይን ህዝብ የሚጎዳ አይደለም ካለ በኋላ ህዝቡ በሚናፈሱ ወሬዎች መደናገር አይገባውም ብሏል። ያደረሱ ስምምነት ድርድር አፈጻጸም ከዙ ጋር በሚደረግ ውይይት ይሆናል በማለት ጨምሮ ገልጿል። ከዚህ ጋር ተያይዞ የሻቢያው የማስተዋቂያ ሚኒስትር የማነ ገብረመስቀል ቀደም ሲል ባስተላለፈው የትዊተር መልእክት ሻቢያ ላለፉት 16 ዓመታት ያደረሱ ስምምነት ተግባራዊ እንዲሆን ይወተውት ነበር ያለ ሲሆን በጃፓን የሻቢያ አምባሳደር ደግሞ ሻቢያ በመንግስት ደረጃ ምንም አይነት መግለጫ የማያወጣ መሆኑን ገልጿል። አድማጮቻችን ይዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
ባለፉት ጥቂት ቀናት በአፋር ግዛት የተለያዩ ከተሞች ሲካሄድ የነበረው የተቃውሞ እንቅስቃሴ በዛሬው ምለት ቀጥሎ ያለ መሆኑን ከስፍራው የተገኘ መረጃ ያመለክታል። አርብ ሰኔ 1 ቀን በአፋር በርሃሌ ከተማ በርካታ ህዝብ አደባባይ ወጥቶ ቁጣውንና ተቃውሞውን የገለጸ ሲሆን የተጫነበት የተለያየ ችግሮች እንዲወገዱ የሥራት ለውጥ እንዲደረግም ጠይቋል። ያፋር ህዝብ ላለፉት 27 ዓመታት ባገዛዙ የተለያየ በደሎች ሲደርስበት የቆየመውን ይታወቃል። ለተንዳው ስኳር ፋብሪካ የሸንኮራ አገዳ ምርት እንዲያቀርብ ታዘው የነበሩ ያፋር አርሶ አደሮች ያመረቱት ምርት የሚወስደው አጥቶ ባክኖ መቅረቱና አርሶ አደሮቹም ለምርታቸው ሳይከፈላቸው ኪሳራ ላይ መውደቃቸው ይነገራል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ። አድማጮቻችን በማስከተል ይሃፓና ታሪኩ በሚልስ ከያሱ አለማየው የተጻፈውን እናስተምታለን። ነገርን ነገር ያመጣዋል እንዲሉ በቅርቡ አንዲት የተበሳጨች ኢትዮጵያዊ የይሃፓ ታሪክ ይያሉ መጽሐፍ ጻፈን በሚሉ ዋሾች በመናደድ በስም ተክሳኝ የድርጅቱን ታሪክ ባለመጻፌ ወክሳኝና ወክሰቱ ስትል መልክትና ምሬት ፈረንጆቹ ፌስቡክ በሚሉት አማካይነት አሰምታለች። ወጣት ናት በሚል ግምት እንጂ አንቺ ብያለሁና ከተሳሳትኩ ይቅርታ። በስጭቷ ቢገባኝም ታሪክ መጻፍን በተመለከተ የተንደረደረችበት ግምትና ሌሎችም የሚያሰሙት ትችት በመሰረቱ የተሳሳተ ነው ላብራራ። በቅድሚያ ታሪክ ሲባል ምን ማለት ነው? በደፈናው ታሪክ ተብሎ የሚጻፈውን ሐቅን ብቻ የሚያስተጋባ ነው ብሎ መደምደሙ ስተት መሆኑን ታሪክ ተብሎ ጠባቦችና አምባገነኖችን ለማወደስ የተጻፈውና እየተጻፈ ያለው ምስክር ነው። የገዢዎችን ታሪክ ዋና አድርጎ መጻፍ የተለመደ ነውና ታሪክ የሚባለው ሚሊዮኑን ህዝብ ጭቆኖችን ሰርቶ አደሮችን የማይመለከት ሆኗል። ይህን በተመለከተ ታዋቂው ቤርቶልት ብሬሽተን በማስተጋባት አለና ወይስ ከራስ ጋር ጨዋታ በሚለው ግጥም የሚከተለው ጽፎ ነበር።
የታሪክ መጽሐፉ ይዘቱ ቢቃና ሉል ራስ ሳይሆን ተራው ምንነሳ ምን ድንጋይ ጠረበ ንጉስ ላሊበላ ገባሩ እንጂ ነው ፍዳውን ይበላ። ምኒልክ ባድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮ እሱ ነው።
ታሪክ ጸሐፊዎች ደራሲነት አልሳካ ያላቸው ናቸው ተብሏል። ሌላ ሰው ደግሞ ታሪክ የሚጻፍበት ቀለም ራሱ ከመዛባት የተበጠበጠ ነው ብሏል። እድላችን ሆኖ ደግሞ የኢትዮጵያ ታሪክ ጸሐፊዎች ሳይዋጣላት ዘመን አልፏል። የግዚያችን ታሪክ ጸሐፊዎችና አዋቂዎች የሚባሉትም ከግል ርብሽብሽዋቸው ሊላቀቁ ስላልቻሉ የጋራ ቅርስ ሊሆን የሚገባውን ያራቆቱታል። ከታሪክ መማር ይችላል የሚለውን ባዶ ይሆናል። ታሪክ ሳይሆን ዘለፋና ተረት ነውና የሚጻፈው። ታሪክ የግል ተብሎ ከቀረበ ይህ በግል ታሪክነት ደረጃ ሊነበብ ይችላል። የህዝብና የሀገር የድርጅት ታሪክ ግን የግል ስንክሳር ሊሆን አይችልም አይገባውም። ታሪክ ብሎ የሚጽፉት ሚዛን አልባ ሐቅ አልባ ከሆነም ታሪክን ሊቀበር እንጂ ሊተርክ አልተነሳም። ታሪክ ከተባለም ስለተባለው ታሪክ ጸሐፊው ሆነ ጸሐፊዎች በቅድሚያ ጠንቅቀው ማወቅ አለባቸው። ማን ያውራ የነበረ የተሻለ ቢሆንም ለቀጥ እናድርገውም ከተባለም ማን ያውራ ጠንቅቆ ያወቀ ማለቱ የግድ ይሆናል። አቆም ያጠፉ ደግሞ የሚደብቁት ጉድ ወይም ወንጀል ለማለት ነው። አለበለዚያ ንግዱ ደርቷል ማለት ነው።
ከቅርብ ጊዜ ወዲህ ስለ ይሃፓ የባጢቆቱን መቸክቸክ ገንዘብ የሚያስቀባ መሆኑ እንደሚታየው ማለት ነው። በተረኩ ዛሬ ስለ ቀድሞዎች በተለይም ምኒልክ ላይ የሚጻፉ ሁሉ ታሪክ ነው የሚባለው ሁሉ በአፈታሪክ የተደበለበለ ለመሆኑ ጥርጥር የለውም። ኤርትራን የኢትዮጵያ ቅኝ ግዛት የሚያደርግ ታሪክ ተፈጠረ እንጂ አልነበረም። ማን የማንን ብልትና አካል እንደቆረጠም ሚያን ያህል ጥርት ብሎ የታወቀ ካለመሆኑ ሌላ የሁሉም የዘመኑ ጦርነት ልምድ ሆኖ የነበረ ሊሆን መቻሉም እንዳለ ሆኖ ዛሬ ይህን በመጠቀም የሚጎሰመው የጥላቻ ነጋሪት ከህዝብ ታሪክ ጋር ግንኙነት ያለው አይደለም። ጥላቻን አራጋቢዎቹ ደግሞ ራሳቸው አሶሳ፣ አርባ ጉጉ፣ ወተር፣ አረካ፣ ጋምቤላ፣ ኦጋዴንና በደኑ የሚሉትን ያሰቃቂ ግፍ ታሪክ ዛሬ የሚያደሱ መሆናቸውን መታዘባችን ያለ ነው። ታሪክ ስንል ምን ማለታችን መሆኑን ማወቅ ያስፈልጋል። በቅርቡ ማለትም ወያኔና ቅጥረኞቹ ስልጣን ይዘው በተየብ መጻፍ ከተሰማሩ በኋላ ታሪክ ተብሎ የተጻፈው ልቦለድና ውሸት ጥቂት አይደለም። ተራራን ከተከተ በሚል ወያኔና ሻቢያ ቅጥረኛ የተጻፈው አምስት ቅጽ ያስታውሷል። በዚህም ቅጽ ያው የኢሃፓ ታሪክ ተብሎ የወያኔ ውሸት ተስተጋብቷል። ወዲያውኑ ዛሬ ማንነቱ ግልጽ ሆነ የኢሰፓ ካድሬና ቀሽብት ተጠጣሪ ነበር ብሎ ሲተርከ ቆጦ ይከባጡ ብቻ ሳይሆን የካቡልን ኮልኪት ያደባልቆ የጻፈው እንደ ቁም ነገር ባይቀርም በሳቅ ያፈሰን የነበረን ቅጅት ታሪክ ብሎ አስፈርና በገበያ ቸበቸበ። በዚሁ ድንቅ ታሪክ መሰረት እኔም ስሜ ተጠቅሶ በአዲስ አበባ ተገኝቼ ባረመኔው መንግስቱ ላይ የሞት ፍርድ ስንሰጥ አብሮኝ ነበር የተባለው ጓድያኔ ባሲን ባለበት አጃቢ ደግሞ የሚሰውን አማራር ግለሰብ ተስተካከለ እንደነበር ሰፍሮ ነበር። ድንቅም ታሪክ። ሌላው ደግሞ ምዕራብ ጀርመንና አልጄሪያ በዘመኑ ባቋቋመቸው ተቃሪ ነበር አገሮች ካፓን መሰረቱት ሲል አወቁ ያሉ ድርጅቶች ደግሞ ድርጅቱ በሻቢያ ተቋቋመ ሲሉ ቀላምዷል። አብዮታችን ትግላችን ምስክርነት ወዘተ በሚልም ውሸት ገበያ ደርቶ ከርማል ለነገሩ ታሪክ ያሉ ተረት ተረት መሆኑን በየጊዜው ድርጅቱ ምላሽ ሰጥቷቸዋል። ታዲያ ለምን እናንተ ታሪክ አልጻፋችሁም ወደሚለው ጥያቄ ወይም ክስ በመንደርደር ላይ ነው። ስለ ያፓ ጥላትና ሰምቶ አውሪው ከጻፎ ባሻገር ነበርን ባባለም ባመራርም ደረጃ ብሎ ታሪክ የሚሉትን ሲጽፉ ወይም ሊጽፉ ሲነሱ እንዲሁ ውጤታቸው ማያምር ሆኖ አለ። ያልተሳካ ትረካ ያለባቸው ምክንያቶች ደግሞ ከማን ጻፈው እንዴትስ ተጻፈ ከሚለው ጋር የተቆራኘ ነውና ዛሬም ቢሆን መሰልጠሮቶችን ደካማ ያደርጋቸዋል። ማለትም የድርጅቱ ሰፊ ታሪክ አንድ ወይም ሁለት ግለሰቦች የሚጽፉት ሊሆን አይችልም፣ ሙሉን ታሪክ ማለት ነው። ታዲያ ዝም ከሚባልስ ለምን የሚያውቁት ስለሚያውቁት አይጽፉምና ታሪኩ እየተነገረ አይቆይም አይሟላም ብሎ መጠየቁም ተገቢ ነው። በተለይም የሚያውቁት በጊዜና በሞት እየተጠለፉ ባለበት ናቴ በመስተዋት መጽሔት በተደጋጋሚ ታሪክ ጻፍን ያሉት እንደተቸለው ሁሉ ለምሳሌ ያንደኛው ይድረስ ለባለ ታሪኩ የግለሰብ ስንክሳር እንጂ ታሪክ አልነበረምና የዚህ አማራጭ ጉድለቱ የሚከተሉት ናቸው። አንድ ጻፎቹ ካላቸው የፖለቲካ ቆርሾ የግንዛቤ መሽዋር ያልተያከቁ ናቸውና ብዙውን ጊዜ ድርጅቱን የመጉዳት አመራሩን የመወንጀል መነሻ ሐሳብ አላቸውና ሚዛናዊ ሊሆኑ አይችሉም። ይድረስ ባለ ታሪኩን ጻፍኩ ያለው ግለሰብ ለምሳሌ ወደ ሰራዊት ገብቶ በዚያው ከመቅጽበት የከዳና ደርግን ተቀላቅሎ በደርግም ወንጀል ተካፋይ የነበረ ሲሆን መጻፉ ጸረ ሀፓነት ነበር ተልኮ ራሱን ሲያጋልጥ በቀጽ 237 የሚከተለውን አስፍሯል። በቀሽብር ሂደት በህዝብ ሙሉ ተሳትፎና ተግባራዊ እርምጃ ራስን የመከላከሉ ተግባር ሜሶን እስከፈረጠበት ጊዜ የቀጠለ ነበር። ዛሬ አንዳንዶቹ እኛ በቦታው አልነበርንም ብለው ይክዱት እንደሚሞክሩ ሳይሆን እርምጃው ትክክለኛ የመከላከል እርምጃ ነበር። በኔ እምነት ከህዝብ ጎን ቆመን ኃይሎች ያብዮቱን ፍሬ ተጠብቀናል፣ ህዝባችንንም ከገዳይ ጥይት ተከላክለናል። የወንጀለኛ ነደረቅ ይለዋል ይሄ ነው። ይህ ከመንግስቱና ሌሎች ያልተለየ ግለሰብ ህዝብን የፈጀ ሂደትን ያሞገሰ ባለበት ታሪክ ጻፈ ብሎ መውሰድ አይቻልም። ወንጀል ሰርቷልና ድርጅቱን ለመደበቅ በያፓ ላይ የሐሰት ዘመቻን መዘርገፉ የሚጠበቅ ነው። መጻፉ ሲወጣ በቀረቡ ትችቶች ግልጽ እንደተደረገው ሁሉ የክፍሉ ታደሰ መጻፍም እሱን ትግሉን የተሳሳተ ባይና በተወሰኑ አመራር አባሎች ላይ ቂሙን ሊወጣ ያለውን ፍላጎት ከመጻፉ ማራቅ አቅቶት የጻፈውን በሐቅም ደረጃ ሆነ በግምገማ ስህተት ያደናቅፈው ይችላል። አንጃ ሆነው ድርጅቱን የቆጡ ወደ ወያኔ ኮበለሉ በረከትና መሰሎቹ ድርጅቱን ሰርገው ገብቶ እንደነበር የታወቀባቸው ወዘተ ያወቀነውና የነበርንበት ታሪክ ብሎ የሚጽፉት ባብዛኛው ከላይ ከተጠቀሰው ድክመት ነጻ አይደለምና የነሱን ሐሰት አቀብሎ የሚወስዱ ውሸትን ይጋታሉ። አረመኖቹ የደርግ መኮንኖችም ስለ ያጣ ሀቅን ጽፋሉ ብሎ መጠበቅ ሞኝነት ነው። ሁለት ነበርን አወቅን የሚሉትም ሀቁን ነገር ሲባል የሚያቁቱ ውሱን ነው ወይም ውሸት ነው። ስለ ያሰ ያውን በሁለት ቅጽ ጻፍኩ ያለው የበረከት ሰሞኑ ዳግ ታዛዥ ግለሰብ ሰራዊቱን በደንብ ያቆም ከድርጅቱም ከሰራዊቱም ከተለዩ ከ20 30 40 አመታት በኋላ ያደረጉ እስከ 1980 አራት አመተ ምህረት ድረስ በሜዲያ የቆየን ኃይል ታሪክ ሊተርኩ ብቃቱ የላቸው ስደት ለውሸት ያመቻልና ስንቱ ነው የትጥቅትግል አርበኛ የከተማ ስኳድ የክርቸሌ ስረኛ የሰልስቃይተኛ ወዘተ ሆንኩ ነበርኩ ብሎ ዛሬ የሚጀነነው የሚዋርቀው። ለዚህም ነው ያልነበሩበትን ጉዳይ እንደነበሩበት አስመስለው በስማበለው ወይም ከሌሎች መጻፍት ገልብጦ ያገኙትን ሲጽፉ መጻፋቸው ፍሬቢስነ ሀቅ አለባሚው ነው። የአውሪያቸውን ወይም ነጋሪያቸውን እይታና ግምገማ ብቻ እንጂ ሁለገቡን ሀቅ አንጸባርቅምና በየሱስ ሰባው ሆነ በየጦርነት አውድማ የነበሩትን ቢሆኑ በአንድ መልክ አንድን ክስተት ያገመገሙት ያፓል ለማወገዝና አመራሩን ለመወጀል በሚል ሊጽፍ የተነሳ ሽብርር ያለ ተሳሳተ ግምገማ እንጂ ክስና ጭማቸውን እንጂ ታሪክ ለመጻፍ ማወቅ መኖር ያስፈልጋል። የኢትዮጵያ የተማሪዎችን ክስቃሴ ውስጥ ሳይሆን ጠርዙም ያልነበሩ ዛሬ ያን የተማሪ ትግልና ትውልድ ባሉታዊ ተችና አውጋዥ ሆነ ወራጫሉ ለህዝብና ለሀገር ሲል እንደ ጧፍ የነደደን ትውልድ ተመክሮ ማክበር ሲገባ ማንኳሰስና መዝለፍ ከሰፈነ ያልታደለና የተደየነ ትውልድ መጣ የሚያሰኝ ይሆናል። 3 ለዚህም ነው የሀፓን ታሪክ ግለሰቦች ያውም የከዱትና የጠሉት ሊጽፉት አይችሉም ከመኮሩም ፋይዳሪስ ወረቀት ጭራሳ ይሆናል የሚባለው 10 በመቶን ሁለት ጨብጠው 90 በመቶን ሳይሆን ሳይቀርምና ውሸት በመያዝ መጻፋቸው ለሙከገባ ያቀርባሉ። እንደተነገረን ወይም እንደሰማነው ማለት እንኳን ይቀፋቸዋል። ወያኔ በሀፓ ላይ ያስ ዘመቻ ከማራገቡና ከመደገፉ ሌላ ራሱን በቀጥታ ተሰማርቶበታል። ግለሰቦች የሚነዱት የቁርሾ መጋጃስ ከሌለ ድረስ አቁል ሊጽፉ እንደሚችሉ በቅርቡ የሃፓና ስፖርት ብሎ የወጣው መጽሐፍ ከጻልድ ቁልጭ አድርጎ ያሳያል። የግለሰብ ስንካት ቁርሾ መውጫ ወይም ቀረት አይደለም። ስለዚህ በፌስቡክ ለጻፍሽልኝ እህቴ መልሼ መበሳጨትሽን ብረዳኝ አንደኛ የሃፓን ሙሉ ታሪክን ብቻ ልጽፋልችልም ሁሉም በጥልቀትና በሙሉ ዝርዝሩ አላውቀውም በቀጥታ አልነርኩትም። ለዚህ ነው ሁሉም በማን ያወራይ ነበር መሰለት የበኩሉን ቢጽፍ የተሟላ ታሪክ ሊጽፍ ይችላል የምንለው። ሁለተኛ የድርጅቱ ታሪክ ሊጽፉ የሚችሉት በትግሉ የተሳተፉ አባሎች ናቸው። በተለይም አሁንም በድርጅቱና በሃፓ ላይ ቀና አመለካከት ያላቸው ይህን ጥረት አመራሩ ያስተባብርና ያቀናጅ መጣን እንዳለበት ግልጽ ነው። ታሪክ ጻፍን የሚሉት እነሱ ከለቀቁ በኋላ የከተለውን ታሪክ ነበር ማለት እንኳን ቢቀፋቸውም በበኩላችን የተጀመረውን የሃፓ ትግል ዛሬም ቀጥለናል። አንደኛ ታሪካችን በጋራ ለመጻፍ እየጣርን ነው የሚቆረቆራችሁና የነበራችሁ የበኩላችሁን አስተዋጽኦ በማድረግ ተባበሩን። ሁለተኛ አሁንም ቢሆን በትግል ላይ ነንና የሰምሪታችን ሆነ የጽሁፎቻችን ትኩረት በታሪክ ላይ ብቻ ሊሆን አይቻልም አልቻለም። 3 ይህም ሆኖ ግን ታሪኩን ከመዘከር ጥቃትን ከመከላከል ዋሾችና የውያኔ ከፍተኛ ጻፎችን ከማጋለጥና የድርጅትን የሰማዕትን ከመጠበቅ ሰንሰላናውቁም በየጊዜው ትጥን ጽሁፎች ጥራዞችን ለመልከት ያቀማችን ያደረግን ነው ይበልጥ ለማድረግ ተነስተናል። የሃፓ ታሪክ ባባሎቹና ሀቀኛ ልጆቹ ጻፋል ማለት ነው። በጋራ እንቻኮልበት እንረባረብበት። ስለቀሽብ መታሰቢያ ህንጻው ሙዚየም የተጻፈው የሚገርመኝ አይደለም ወያኔ ንብረት ነው። አንዱን ወያኔና ወይ ማንጃ አዳንቆ ሀቀኛው ቢትል ምን ያስቀርማል? በዚህ ሙዚየም ለምሳሌ ባብሌቶ ለማጻፍ በእንግሊዘኛና በአማርኛ ትርጉም ለምን አልተቀመጠም ተብላ ሐላፊው አስጠየቅ ስላላገኘ ነው ብላ ለሰጠችው መልስ መጻፉ ቢወሰድላትም ወደ ጎን ጥላው እንደነበረ እናውቃለን። ለሷ የቡዴና ወይ እንጀራና የሰልፍ ለውጥ ጉዳይ ነው። በጸጋዬ ገብረ መድኅን የተተረጎመው ይህን መጽሐፍ በአዲስ አበባ ብዙ ማተሚያ ቤቶች ማተም ፈርተው ክልክል ሆኖ ቀርቷል። ሌሎችም ምሳሌዎች አሉ። እነ ደብተራውን ደብዛ ያጠፋ ቡድን እነ ደብተራውን ውድ ጓዶች ይዘክራሉ ለመጠበቅም ስህተት ነው። ወያኔ ራሱ ሲቀሽብር ሰለባ ሳይሆን የጎን የተባራ ነገር አልነበረም። በአሁኑ ጊዜ ብቻ ሳይሆን ወያኔ የስልጣን ባለበት ሆነም ጊዜ ጀምሮ ጸረ የሃፓ ዘመቻውን እንዳጣጣፋለ ጣላት አማራ በተለይም ኢትዮጵያ ብሎ ስለሚፈርጀው ነው። በመሆኑም የድርጅቱን ታሪክ ማቆሸሽና መዋሸት የግድ ሆኖበታል። የውያኔ ጸረ ሃፓ ዘመቻ ግንባር ቀደም ሆኖ የሚያናፍሱ ቁጥረኛ ጋዜጠኞች በሉም ባዮች አሳዛኝ ፍጥረቶች አሉ። ወያኔ አበረታታችነትን መጻፍን ጫርን ያሉን አሉ። ወያኔ ለቅጥፈቱ ለከት እንደሌለው ግሉንታን ከገደሉት አንዱ የሆኑ የስብሃትን የየጊዜ ቅሌት መታዘቡ ይበቃል። ያብዬን ወደምዬ ለምድ ሆኗልና ስራቶች የፈጠሩትና ያበላሹት ሁኔታና ችግር በሃፓ ላይ መደጠፉና አልፎም የፈረደበት ግን መለፈፍ ሳይሆን በተግባር ውድወቱን ለሀገር የሰጠውን ቆራጥ ዋለልኝ መኮንን ላይ ስድም ማውረዱ ወያኔ የሚደገፍ የታሪክ ትቢያዎች እንቅስቃሴ ሆኖ አለ ነውና ሲሶ ኢትዮጵያን የሶማሌ ግዛት ነው ብሎ መቋድሾ የተፈራረመው ወያኔ ኤርትራ ኢትዮጵያ ቅኝ ግዛት ነው ብሎ ይጮህና ከ300 ገጽ በላይ ይህንን አስረግጦ መጻፍ ጻፈው ወያኔ በሱዳን ተዛዝ ድልድይ ሲያፈርስ የሞከረ ደቡብ ሱዳኖችን አሳልፎ ሰጥቶ ያስገደለ ወያኔ በተቃርነው ቆሞን አለ ያለውን ይሃፓን በትምክት ፈርጁ ከሻቢያ ጋር ሆኖ ይወጋ መሆኑ የተነሳ ይመስል ታሪክ ተብዬ ውሸት በወዳደሮች እየቀረበ ነው። ይሃፓ ስተቶችን ማመኑ ብቻ ሳይሆን ራሱ ተቆሙም ያረማቸው ጥሩ ያረመም ሆኖ ሳለ ስለ ድርጅቱ ጻፍን ባውጭ ድርጅቱ የስተት ቋት ከማድረግ ሌላ ለህዝብና ለሀገር ያደረገውን አስተዋጽኦ ከቶም የሚጠቅሱ አይደሉም አሉን። ማን የህዝብን መሰረታዊ ጥያቄዎች አስተጋብቶ ህዝብን ለትግል አሰለፈ? ማን የመደራጀትን ጥቅምና አስፈላጊነት በሰፊው አስተማረ? ማንስ በተጨባጭ ሰፊውን ህዝብ ቅስቅሶና አደራጅቶ ዲሞክራሲን ዋና ጥያቄ አድርጎ ከህዝብ ጎን ሆኖ ታገለ? ተሰዋ ማን ለደርግን አረመኔ ስርዓትና ደጋፊዎችን ታገለ? ማንስ በጠዋቱ ጠባቦችን ወያኔና ገጣዎችን በሙሉ ተቃርኖና የሀገር አንድነት ክብር አድርጎ በመጋፈት የገንጣዎች ጥቃት ሰለባ ሆነ? ማንስ የሀገርን ጥቅም ክብር ለውድና ሹመት ሲል አሳልፈ ያልሰጠን ብሎ መስዋዕትነት ተቀበለ? ማን ማውራት መቀባጠር ሳይሆን በትግል ሜዳ ዳፍሮ ተሰልፎ መከራን ተቀበለ? አኩሪ ታሪክ ጻፈ። ይህ ሁሉና ብዙም ሌላ ትውልድን አስተማሪ ጀግንነት ሊተረክ ሲችል ታዲያ ነጋ ጠባ ክስን እንጀላን መደብደብ የወያኔ ኮራኩሩና ዋሹክተኛ መሆን ለምን ተመረጠ? ታሪካችንንማ እናውቃለን። ያውም በዝርዝሩ ታሪካችንንማ እንጽፋለን። እየጻፍንም ነው። ሊገነዘቡ የሚችሉ ካሉ አያውቁትም የተባለውንም እናውቃለን። ከላይ የተጻፈው ሁሉ ታዲያስ በሰፊው ሀቁን አሳውቁና የሚል ጥያቄን አንሽሞኑን አልሳትኩትም። የጊዜ ጉዳይ አለ። በአስረትም ለረጅም ጊዜ መንገስ አይቻልምና ሀቅ ልትነገር ስትነሳ ግሳንግሱን ሁሉ በዝርዝርም በጥቅሉም ምስል መስጠትና አርቃኑ ማስቀመጥ ይቻላል። የትውልድ ታሪክና መስዋዕትነት በቀላሉ የሚያዝና የሚተረክ አይደለም። ተገቢው ክብር ጥልቀትና ሀቅን እንዳይነብልን መጠበቅም ይጠይቃል። በቅርብ ታተምን ባሉ እርባናቢስ መጽሐፍትና ጽሑፎች ላይ ተገቢውን ፊስ የነበሩና የታገሉ አቅርበው ባዶ አድርጓቸዋል። ማለትም ታሪክን መከላከሉ ይችላል ተባለ። የኔም ጸሐፊዋ ያነሳሽው በእንግሊዝኛ የመጽሐፍ ጉዳይ በአማርኛ ከመጻፍ ያገደኝ ነገርና ሁኔታ ያለምና ሚናውን ጥቅሙን መገንዘብ እንጂ ይወቀስ ሊሆን አይገባው። ነገርን ነገር ስላነሳው ይህን ምላሽ ስትልሻለሁ። በነገርሽ ላይ አንዳንዱ እኮ ወዲ ፍጆ ደረጃም የሚቀመጥ ሊሆን ይችላል። በሌላ በኩል ደግሞ አሁንም ድርጅቱ በትግል ላይ ነውና ሁሉንም ዘርግፎ ለማውጣት የሚስጥርና የቀጣይ ትግል ማነቆች አይፈቅዱለትም። በኢህአፓ ላይ የሚጻፈው ሐሰት ሁሉ የወያኔ ጸረ ኢትዮጵያ ዘመቻ አካል ነው። የምንጠብቀው ነው። የለም ተኗል ጠፍቷል በሚባል ድርጅት ላይ ይሁሉ ዘመቻ ማስፈልጉም ጥያቄ ሊያስነሳ ይገባዋል። ከዚህ በተያያዘ ደግሞ የድርጅቱንም ልክ እንደደርግና ወያኔ እየጠሉ ምናልባት በወያኔ ብርና ዶላር ገፋፊነት የድርጅቱን ታሪክ ይቀሙ የተነሱም አሉ። የድርጅቱ ታሪክ ግን ለቅርጫና ሻሞ ይቀርብ አይደለም። ያን ትውልድ ያው ብዙ ዘንድ ወያኔ እንደቀጠረቻቸው ሁሉ ያን ትውልድ የዘከሩና ያዳነቁ መስለው ድርጅቱን ታሪክ ሊቀሙና ከኤሲ ተልኳቸውን በስልት ከግብ ያደርሱም የሚወራጩ አሉ። ሁሉንም አውቀንባቸዋል ለክተንባቸዋል ያለውን ሁናቴ በጥሞናና ሀቀኛውን ታሪክ መሰረት አድርጎ ስንመረምረው ይሃፓ በህዝብና ለኢትዮጵያ በመቆሙና በመታገሉ በመዋደቁ ጠላቶቹ መብዛታቸውን ነው። ይሃፓ ጠላቶች የኢትዮጵያ ጠላቶች ናቸው። ይህ በመሆኑም ድርጅቱ ትግል ገና አላበቃም። ከለየላቸው ጠላቶች በተጨማሪና በከፋም ደረጃ የራሱ ጠማሞች ጎትተውታል። ታሪኩን ሊበርዙን ያበላሹ ተነስተውበታል። ሌላ ትግል ቸል የምንለው ትግል አይደለም። ስለዚህ የኢህአፓ ታሪክ በተግባርም በጽሑፍም በድርጅቱና አባሎቹ በአስፈላጊው ስፋት ባይሆንም እየተመዘገበ ነው። ሙሉ ታሪክም መጻፊያው ቀን ደርሷል። እንደምናውቀው ድርጅቱ ሰፊ ትምህርት ቤት ነበር። አሁንም ነው። የተወሰኑት ለስምንተኛ ክፍል ፈተና ሳይደርሱ ጥለውት ሄደዋል። ወደ 10ኛ ክፍል ዘልቀውም ሁለተኛ ደረጃ መልቀቂያ ፈተና ወስደው የተነኑ ይወደቁ አሉ። በትምህርቱ ገፍተው የጊዜ ጉዳይ ነው የተሸነፉም አሉ። ሌሎች ደግሞ በትምህርቱ እስከዛሬም ቀጥለዋል። ነገሌዎች ደግሞ ወደ ጠላትና ፈረንጅ ትምህርት ቤቶች ገፍተው የክደትና ማህይምነት ዶክተሮች ሆነዋል። አስመሳዎች ደግሞ በትምህርት ቤቱ ሊገኙ ቀርቶ ተስፈኞችም አልነበሩ። ይህ ሁሉ ብላታቸውን አልገታውም። ኑሮ ከባድ ነው። ዝብርቅርቅም ነው። ይህ ቢሆንም ሲኒዮርም ይሄዱና ማሪያ ትሬዛውም ያልቅና ያስተዛዝበናል። ያን ጊዜ አልፈና የተባለው ተፈለገም ተጠላም ሆኖ ይሆናል። ትግስትን ቢጠይቅም ከልብ ይሃፓን የሚወዱ ከድርጅቱ ይሃፓ አንድ ብቻ ነውና ሊተባበሩና የዚህን ህዝባዊ ድርጅትና ታሪክ በጋራ ሊጽፉ ቢጥሩ የተመረጠ ይሆናል። ቆሻሻውንም ከጫንቃቸው አነሳላቸዋል። የሚያሳዝነው ግን ሁሉ ሰው ስርየትንና ንጹህነትን ፈላጊ አይደለም። ያደቀሉ ይሳቀል ይጨርሰን ባውት ወደን ጠላንም ብዙ ናቸው። ይሃፓ ሙሉና አቀኛው ታሪክ ይጻፋል። ያለፈውን የነበረውን ከሚለውጡ አስመሳዎች እንራቅ።
እንጻፍ ከተባለ የማይጽፍ ደብተራ ክንፍ የሌለው አሞራ። ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምጽ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢሃፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢሃፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢሃፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢሃፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢሃፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አሰማራ። መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢሃፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢሃፓን እየወነጀሉ መጽሐፍ እንዲያትሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢሃፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ የሻቢያው መሪ በቅርቡ ኢትዮጵያ የምትባል ሀገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ በአዳንም ዘንድ ሲያስተጋቡ ቆይተዋል። ኢህአፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወመው በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢህአፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢህአፓን ለማስጠላትና ለማጥቃት ሲነሳ ወያኔ አድለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይናውጣ ውሸት ያስታውሷል። ኢህአፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ቢቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢህአፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢህአፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳነን፣ ምስጋና ይገባናል ሲል ጸረ ህዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፕ የኔ ትግል ማለት ነው የመንግስቱም ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጻፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብወለድን ሐቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍት ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ የቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍቸው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢህአፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ ለፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን የሚከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላሰራጨው የጠባብ ብሔረተኝነትና የግንጠላ መርስ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔን ሚና ካጋለጠ፣ የትግራይ ገዥና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስለጠፋቸው እነ ጸጋዬ ይስሐቅ አማ በለጠ ወዘተ የት እንደደረሱ ከገለጸ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻቢያን ተቃወማቸው ተብለው ሁኔታ ገልጾ በበቂ ከጻፈ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያስፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳስም ተጠቅሶ የሚታለፍ ሊሆን ይችላል ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ.ም ፈራረሰ የሚለው ጽሑፍ ብቻ ሳይሆን ከ1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢህአፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መጽዋትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው ነጋይም፣ ለማ፣ ጸጋዬ፣ ወንዱ ሲራክ ደስታ፣ ኢዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ.ም ተመረጠ ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓ.ም ተመረጠ ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልንማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ልንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንታችሁ። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሐቅን ወደኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገላል፣ አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን ኢህአፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸውም ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በታኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያባ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወምን የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት ባፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 2 መሪዎች ከደርግ ጋር ተባብረን እንስራ ያሉት ሰባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። በአንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባሲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃ አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርደመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ ይህ ሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ ከድርጅቱ ህግ በተጻረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊከንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ስራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደግሞ ደጋግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሩ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጅ ደርግን ሳይሆን ሰለባውን ኢህአፓና ህዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የሀገራችን ሰው። ድርጅት ባንድ በኩል እንዳጠለ ህፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚያኝቱ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃላማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢህአፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢህአፓ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱን አክብሯል። ሀፍረት ለካሃዲዎች፣ ይብላኝ ላንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደው እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም ዓመፅ ለህቡ አሰራርና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢህአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከስ ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢህአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከርተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው ዓመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ኢህአፓ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢህአፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሐቆች እንዲታወሱም አይፈልግም። በየካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ትራዝ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢህአፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስፍሯል። በፖለቲካ ድርጅት መልክ መሰባሰብ ሁሉን አቀፍ ትግል ማካሄድ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት የተደራጀ የተጠቀ ትግል ተመክሮ የሴቶች ተሳትፎ ሁለገብ ትግል የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍል ሊገዙት በተነሱት ላይ የምቢታን ከበሮ ያስደልቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታጠፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተቸንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነው ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካዱት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬቢስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ ያርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚተበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደርጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በርዕዮት ተፋጭቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርትያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርትያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረትነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾትን በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከም ልበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሚዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ ያስርን እናት ጅበላት ሁኔታ ውስጥ ከገባች አመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ተውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዑታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢህአፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢህአፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢህአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻቢያ ቅኝ ግዛት ነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢህአፓ መቀበል አልተቻለውም። አረብ ነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ